Hallelujah.
ሁላችሁን በጌታ በኢየሱስ ስም ሰላም እንላችኋለን። አብራችሁን የዚህ የዮሐንስ ወንጌልን ትምህርት አብራችሁን ለምትማሩና ለምታጠኑ ሰዎች ሁሉ የጌታን ሰላም እመኝላችኋለሁ። ያው በተደጋጋሚ ላስታውሳችሁ እንደምሞክረው ይህ በዮሐንስ ወንጌል ላይ የተመሰረተ የመጽሐፍ ቅዱስ ጥናታችን ነው። ላለፉት ብዙ ጊዜያት አብረን እያጠናን ያለነው ምዕራፍ 13ን ነው የጨረስነው ባለፈው ክፍለ ጊዜ። ዛሬ አዲስ ምዕራፍ የምንጀምርበት ቀን ነው። የዮሐንስ ወንጌል ምዕራፍ 14 ማለት ነው። አዲስ ምዕራፍ ነው እንጂ አሰች አዲስ ክፍል አይደለም። ምክንያቱም ከዮሐንስ ወንጌል ምዕራፍ 13 ጀምሮ በተለይ እስከ ምዕራፍ 17 ድረስ ያሉት የጌታችን የኢየሱስ ክርስቶስ ከመሰቀሉ በፊት ከመሞቱ በፊት የሰጣቸው የመጨረሻ የስንብት ንግግሮቹ የስንብት ትምህርቶቹን የያዘ ስለሆነ በዛ ክፍል ውስጥ የሚካተት ነው። ግን በራሱ ደግሞ እንደ ምዕራፍ የተከፈለ ሴክሽን ስለሆነ ምዕራፍ 14ን ዛሬ እንጀምራለን ማለት ነው። ለመነሻ እንዲሆነን የዮሐንስ ወንጌል ምዕራፍ 14 የመጀመሪያዎቹን 7 ቁጥሮች በማንበብ እንጀምራለን። ዮሐንስ 14 በጣም ታዋቂ የሆነ የአዲስ ኪዳን ክፍል ነው። ታዋቂ፣ ተወዳጅ፣ በጣም ብዙ የምንጠቀምበት የመጽሐፍ ቅዱስ ክፍል ነው። ይሄ ብቻ ሳይሆን እንግዲህ ከ7ቱ የኢየሱስ እኔንታዎች እኔነኞች መካከል 6ኛው በዚህ ነው የሚገኘው። ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ሕይወትም ነኝ የሚለው እኔ እውነት ነኝ የሚለው የኢየሱስ ንግግርም ያለው እዚህ ነው። ከዚህም የተነሳ በጣም ተወዳጅ ከሆኑ የአዲስ ኪዳን ክፍሎች መካከል አንዱ ነው። ላንብበው የመጀመሪያዎቹን 7 ቁጥሮች በማንበብ እንጀምራለን። እንደዚህ አለ ጌታችን ሲያስተምር፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና። ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁ አባቴን ደግሞ ባወቃችሁ ነበር፣ ከአሁንም ጀምራችሁ ታውቁታላችሁ አይታችሁትማል አለ እያለ ይቀጥላል ወደ ታች ማለት ነው። እንግዲህ ጌታ ኢየሱስ ወደ መስቀሉ ሲጠጋ ካስተማራቸው ትምህርቶች መካከል አንዱ ይሄ ነው። ምዕራፍ 14 በጥያቄና መልስም የተሞላ ነው። አንዳንዶቹ ጥያቄዎች አሁን ያነበብናቸው ናቸው። ሌሎችም ጥያቄዎች የደቀ መዛሙርቱ ጥያቄዎች አሉ። በዋናነት እንግዲህ የምዕራፍ 14 ቁጥር 1 ላይ ያለው ሐሳብ ነው ትልቁ ሐሳብ። ጌታችን ኢየሱስ ክርስቶስ ወደ መስቀል እየሄደ ያለው እሱ ነው። ወደ ሞትና ወደ ሐዘን፣ ወደ ትካዜ፣ መንፈሱ የተናወጠችበት የታወከችበት እሱ ነው። ግን ወደ መስቀሉ እንኳን እየሄደ ደቀ መዛሙርቱን ሲያጽናናና ሲያበረታታ ነው የምናየውና ምዕራፍ 14 ቁጥር 1 ሲጀምር ልባችሁ አይታወክ ብሎ ነው የሚጀምረው። ልባችሁ አይታወክ ይላቸዋል። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ብሎ የደቀ መዛሙርቱን እምነት ለማጠንከር ደቀ መዛሙርቱን እምነት ከታወከበት ለማውጣት ያስተማረው ትምህርት ነው እና ትልቁ ትእዛዝ ልባችሁ አይታወክ ነው። ደቀ መዛሙርቱ በትልቅ ጭንቀት ውስጥ ልባችሁ አይጨነቅ ማለት ነው። ይሄ የተጨነቀ ልብ እንዳለ ግልጽ ነው። የተጨነቀ ልብ አለ። ልባቸው ተጨንቋል፣ ተክዘዋል፣ አዝነዋል እና ልባችሁ አይታወክ ብሎ እምነታቸውን ከጭንቀት ልብ ወደ አሸናፊ እምነት ለመቀየር የሚያደርገው ትምህርት ነው። ዘሆል ምዕራፍ 14 ልባቸው አይታወክ ያለበትን ምክንያት ትንሽ ላስታውሳችሁ ልሞክር። ደቀ መዛሙርቱ በአጠቃላይ 11 ማለት ነው በዚህ ጊዜ ታስታውሱ ከሆነ ከምዕራፍ 13 አጋማሽ ጀምሮ ልጆች ሆይ ተብለው የተጠሩት 11 ናቸው። ይሁዳ በዚህ ጊዜ ሄዷል እና እነሱን ካጠራ በኋላ ለ11 የተደረገ ትምህርት ነው። 11ም ቢሆን ራሳቸው ልባቸው መታወኩ በጣም አይገርምም። በጣም የታወከ ልብ የተጨነቀ ልብ ነው ያላቸው የከበደ ልብ ነው ያላቸው በዚህ ጊዜ። ብዙ ምክንያቶች ሊኖሩ ይችላሉ ግን አንድ ሁለቱን ሃይላይት ማድረግ እንችላለን። ምዕራፍ 13 ላይ የተፈጠረ ነገር ነው እንዲታወክ ያደርጋቸው። ይሄ ዝም ብሎ ኖርማል የሚያስጨንቀን የኑሮ አይነት ጭንቀት አይደለም። እዚህ ላይ ያለው ጭንቀት እዚህ ላይ ያለው የኑሮ መታወክ የእምነት መታወክ እንዲሁ ዝም ብሎ በየቀኑ አንዳንድ ነገሮች ሲጎሉን ያለው አይነት የመታወክና መጨነቅ ሳይሆን ደቀ መዛሙርቱ በአጠቃላይ ምዕራፍ 13 ሲያልቅ የሚያስጨንቅ ነገር ሆኖና የሚያስጨንቅ ነገር ተናግሮ ነው የሚያልቀው ምዕራፉ። የተጨነቁትም ለዚህ ነው። በአጠቃላይ የመተው ስሜት ለሶስት ዓመት በላይ ሲከተሉት የነበረው ጌታ እና እነሱ ደቀ መዛሙርት ናቸው ሲከተሉት ነበር እና ከሚናገራቸው ንግግሮች የተነሳና አሁን ደግሞ ሊያደርገው ካለ ድርጊት የተነሳ የመተው ስሜት አባንደንድ የመሆን ስሜት ሳይሰማቸው አይቀርም። እሱ ነው ጭንቀቱንና ሁከቱን የፈጠረው። ምክንያቱም ምዕራፍ 13 ተመልከቱ ስለመሄዱ ያረጋቸው ንግግሮች አስጨናቂ ናቸው። ሲከተሉት ኖረው አሁን ይሄዳለው ይላል። ይሄዳለው አባባሉ ደግሞ ምዕራፍ 13 ተመልከቱ። ለምሳሌ ምዕራፍ 13 ቁጥር 33 ላይ ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ ትፈልጉኛላችሁ ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም እንዳልኳቸው አሁን ለእናንተ ደግሞ እላችኋለሁ። እና ጥቂት ጊዜ ነው የምታዩኝ እሄዳለሁ ብቻ ሳይሆን ብትፈልጉኝም ወደምሄድበት እናንተ አሁን ልትመጡ አትችሉም። ልክ ለአይሁድ እንደነገርኳቸው መሄዴ ነው እኔ ልትመጡ ደግሞ አትችሉም እኔ ወዳለሁበት። መስቀሉን ነው የሚናገረው ግን ለደቀ መዛሙርቱ በጣም ከባድ ንግግር ነው። ተስፋ አድርገው ሲከተሉት የነበረው ጌታ መሄዴ ነው እናንተ ደግሞ እንደ አይሁድ ልትመጡ ልትከተሉኝ አትችሉም እኔ ወዳለሁበት ልትመጡ አትችሉም ነው። ምዕራፍ 13 ቁጥር 36 ላይም ስምዖን ጴጥሮስ ይህንን ጥያቄ ጠይቋል። ጌታ ሆይ ወዴት ትሄዳለህ አለው ኢየሱስን። ወዴት ትሄዳለሁ ሲለው ኢየሱስ ወደምሄድበት አሁን ልትከተለኝ አትችልም ብሏል። እና ደቀ መዛሙርቱን አሁን ልትከተሉኝ አትችሉም በኋላ ትከተለኛለህ ብሎታል ጴጥሮስን። አሁን ግን ወደምሄድበት ልትከተሉኝ አትችሉም እኔ ደግሞ መሄዴ ነው። እና ይሄ ትልቅ ክፍተት ሳይፈጥር አይቀርም። ሁሉን ትተው የተከተሉት ጌታ ነው። ልብ ማለት አለብን እዚህ ላይ ሁሉን ትተው የተከተሉት ጌታ እነኚህን ሁሉ ዓመታት ተስፋ አድርገውት ሲያስተምራቸው የነበረ ጌታ መሄዴ ነው እያለ ነው። እና ወደምሄድበት ደግሞ ልትመጡ አትችሉም እያላቸው ነው። ይሄ ልክ ምዕራፍ 14 ቁጥር 18 ላይ እንዳለው ቃል አይነት ስሜት ሳይፈጥርባቸው አይቀርም። ወላጅ እንደሌላቸው ልጆች የመተው አልተዋችሁም ብሎ ነው የሚያጽናናቸው ምዕራፍ 14 ላይ። ምክንያቱም ልክ ወላጅ እንዳጣ ልጅ ያን ጊዜ ወላጅ አጥ የሚሉት እነሱ ኦርፋን የሚሉት አይዘር ሁለቱ ወላጆቹ የሞቱበት ወይ ደግሞ ከሁለቱ አንዱም የሞቱበት አንዳንድ ጊዜ ወላጅ ያጣ ተብሎ የሚባልበት ንግግር አለ። እና ልክ ሲከተሉት የነበረው አባት ሲከተሉት የነበረው ጌታ ተስፋ ሲያደርጉት የነበረው ጌታ መሄዴ ነው ሲል ይሄ ሁሉ ዓመት የተከተሉት ደቀ መዛሙርት ምን ልባቸው ውስጥ ሊፈጠር እንደሚችል ለመገመት አያስቸግርም። ልባቸው መታወኩ አይገርምም። ተጨንቀዋል፣ አስጨንቋቸዋል። እየሄደ ነው መሄዴ ነው እያለ ነው ደግሞ እሱ ወደሚሄድበት ሊከተሉ አልቻሉም። ምዕራፍ 14 ቁጥር 27 ላይም አለላችሁ። ምዕራፍ 14 ቁጥር 27 ላይ ልባችሁ አይታወክ አይፍራም ይላችኋል። እና የፈራና የታወከ ልብ ነው ያላችሁ። እና እዚያም ላይ እኔ እሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ፣ ኢንፋክት የምትወዱኝ ከሆነ ይላችሁና እኔ አሁን በመሄዴ ደስ ሊላችሁ ይገባል ነው። ኢንፋክት ምዕራፍ 14 በሙሉ ክርክሩ ጌታችን ያስተማረው ትምህርቱ ከገባችሁ ብሄድ ይሻላችኋል ነው። እኔ ብሄድ ይሻላችኋል የመሄዱን አድቫንቴጅ ለማሳየት ነው ያስተማረው። በኋላ እንደርስበታለን። ግን ደቀ መዛሙርቱ የመተው ወላጅ አልባ የመሆን የተጨነቀ ያዘነ የሐዘን ልብ አብሯቸው የነበረው ጌታ ሊሄድ ከመሆኑ የተነሳና ሊከተሉት የማይችሉ መሆናቸው ያሳደረባቸው የሐዘንና የጭንቀት ልብ ነበረ። ይህ ብቻ ሳይሆን ሌላም ተጨማሪ ነገር አለ። ከእነሱ መካከል አንደኛው የአስቆሮቱ የሆነ ይሁዳ ክዶ መውጣቱን ወደ ጨለማው አይተናል። የእሱ እምነት disqualified ሆነ ማለት ነው የይሁዳ እምነት ከመካከላቸው በቃ ዋጋቢስ ሆነ ሄደ ወደ ፍርድ ሄደ ወደ ጨለማ ሄደ ወደ ሌሊቱ ሄደ የብቻ ሳይሆን ሌላውም ደቀ መዛሙርት ተገስጾ ነው የሚያልቀው ምዕራፍ 13 ጴጥሮስ ትዚላችሁ እንደሆነ ለምን እንደሆነ አሁን ልከተልህ አለመቻለ ያለው ኢየሱስን ነፍሴን እንኳን ስላንተ ለመስጠት ዝግጁ ነኝ ሲል ኢየሱስ ምን አለው ነፍስን ስለኔ ተሰጣለህና አለውና እነተነት ለሃለው 3 ጊዜ እስክትከደኝ ድረስ ዶሮ አይጮም አለውና ያንተም እምነት የጴጥሮስም እምነት አደጋ ላይ ነው እርግጥ በኋላ እንደምናየው ምዕራፍ 21 ላይ እንደምናየው በቤቱ ውስጥ ሆኖ ያለ ድካም ነው እንደገና ሪስቶርድ ሲሆን እና ያለን ጴጥሮስን ግን አስደንጋጭ ነው እና ይሁዳ መሄዱ ብቻ ሳይሆን ሌላው ደቀ መዝሙር ጴጥሮስ ትክደኛል ያውም ዶሮ ሳይጮህ 3 ጊዜ በአንድ ሌሊት 3 ጊዜ ትክደኛል ተብሎ ነው የሚያልቀው እና ጴጥሮስን የሚያክል ደቀ መዛሙርት እምነቱ እንደዚህ ከሆነ ማን እንዲተርፍ ይችላል እሱም ትቷቸው መሄዱ ነው የደቀ መዛሙርቱም እምነት እየተፈረከረከ ነው እና ጠቅላላ ድባቡ የሐዘን ድባብ ነው ጠቅላላ አካባቢው ላይ የነበረው የጭንቀትና የሐዘን ኮንቴክስት ነው የነበረው ይሄ የኢየሱስ መሄድና የደቀ መዛሙርቱም እምነት እንደዚህ መፍረክረክ የኢየሱስ የጴጥሮስ መካዱ ፕሪዲክት መደረጉ በጣም አሳዝኗቸው የነበረ ጊዜ ስለነበረ ያንን የሐዘንና የትካዜ ልብ ለማንሳት የተሰጠ የኢየሱስ ክርስቶስን የመሄዱን ጥቅም ወደ አብ የመሄዱን ጥቅም አድቫንቴጅ ለማስተማር የተጻፈ ነው እና በዝርዝር እናያቸዋለን ግን 3 መሰረታዊ የመሄዱን ጥቅሞች አሳይቷቸዋል በምዕራፍ 14 ላይ 3 መሰረታዊ የሆኑ የኢየሱስን የመሄድ ጥቅሞች አሳይቷቸዋል መሄድ ሲል በኋላ መመለስበታለሁ ከመስቀሉ አንስቶ ማለት ነው ከመሞቱ አንስቶ ሞቱንም ትንሳኤውንም እርገቱንም ክብሩንም በአብ ዘንድ መሆኑንም ይሄ አጠቃላይ መሄድ የሚለው ይሄ ነው የኢየሱስን የመሄድ ጥቅሞች ያሳያቸዋል 3 ዋና ዋና መሰረታውያንን ለማየት እንሞክራለን አንደኛው አሁን ምን መለከተው ነው ከዚህ ቀጥሎ ምዕራፍ 14 ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ ያለው ነው የመኖሪያ ስፍራ ተስፋ የመኖሪያ ስፍራ የዘላለም የመኖሪያ አድራሻ ተስፋ ሄጄ ቦታ አዘጋጅላችኋለሁ ስፍራ አዘጋጅላችኋለሁ ተመልሼ መጥቼ ወስዳችኋለሁ እኔ ባለሁበት እናንተ ደግሞ ትሆናላችሁ የሚለው የዘላለም መኖሪያ ተስፋ ይሄ አንዱ ተስፋ ነው ይሄ ከኢየሱስ መሄድ ጋር በጣም የተገናኘ ነው የመሄዱ አንዱ ጥቅም ይሄ ነው ሁለተኛው የሚያስረዳቸው እንመጣበታለን ይሄንንም በሚቀጥለው ሴክሽን በዚሁ በምዕራፍ 14 ላይ ቁጥር 12 እና እስከ ቁጥር 14 ድረስ ያለችው ናት ትንሽ ሴክሽን ተመስላለች ግን በጣም ትልቅ ቴዎሎጂካል ሲግኒፊካንስ ያለው ቁጥር ነው በጣም ትልቅ አስተምህሮ ያለው ቁጥር ነው በኢየሱስ መሄድ ምክንያት በደቀ መዛሙርቱ ህይወት ውስጥ የሚገለጡ የእግዚአብሔር ሥራዎች ለእግዚአብሔር ክብር የሚገለጡ የእግዚአብሔር ሥራዎችን ይዘረዝርላቸዋል ሶስተኛው እና ዋናው ትምህርት ዋና ያልኩት በሰፊው ጌታ ኢየሱስ ያስተማረው ትምህርት ከዚህም በኋላ ፕሮግረሲቭሊ እየጨመረ የሚመጣው ትምህርት ምዕራፍ 14 ከቁጥር 15 ጀምሮ ያለው ነው ይሄ ሌላ ሴክሽን ነው ይሄ ደግሞ ምዕራፍ 14 ከቁጥር 15 ጀምሮ እስከ ቁጥር 31 ድረስ ከዛም በኋላ አክቹአሊ ምዕራፍ 15ም ላይ እናገኘዋለን ምዕራፍ 16ም ላይ እናገኘዋለን የሌላ አጽናኝ ተስፋ ነው በኢየሱስ ክርስቶስ አሁን መሄድና በዳግም ምጻቱ መካከል ደግሞ የመንፈስ ቅዱስን መሰጠት በእነኚህ በሶስቱ ነው ልባቸውን ቢልድ አፕ ሊያረጋው የሚሞክረው ጌታ ኢየሱስ ሊያበረታው የሚሞክረው ልባቸው አይታወክ ለምን የመኖሪያ ስፍራ ለምን በመካከለም የሚገለጥ የእግዚአብሔር ሥራ ለምን ያለን እንደሆነ ደግሞ የሌላ አጽናኝ አብሯቸው የሚሆን ሌላ አጽናኝ የመንፈስ ቅዱስ መሰጠት ነው የመንፈስ ቅዱስ መሰጠትንና የመንፈስ ቅዱስን ማንነትና ሥራዎች ደግሞ በተመለከተ በዝርዝር ምዕራፍ 14ም ላይ ምዕራፍ 15ም ላይ ምዕራፍ 16ም ላይ እናየዋለን እነኚህን ካየን በኋላ አክቹሊ የምናስበው ደግሞ ጠለቅ ያለ ውይይት ከሌሎች ወገኖች ጋር ለማድረግ እንሞክራለን በመንፈስ ቅዱስ ማን ነው ሥራዎቹ ምንድናቸው ስለ ጸጋ ስጦታ እነኚህን የተመለከቱ ውይይቶች ለማድረግ እንሞክራለን አስቀድመን ግን ሁሉ ጊዜ እንደምናረጋው በእነኚህ ላይ ትምህርቶችና ትንታኔዎች ለመስጠት እንሞክራለን ማለት ነው መጀመሪያ ልባችሁ አይታወክ ቁጥር 1 እና 2 ተመልከቱ ልባችሁ አይታወክ ጃ በእግዚአብሔር እመኑ ነው በእኔም ደግሞ እመኑ ይሄ እዚህ ላይ የተለያዩ አይነት ትርጓሚዎች አሉ ግን አይ ቲንክ ይሄ ትርጉም በጣም የተሻለ ትርጉም እንደሆነ አምናለሁ በዚህ ለም ላይ ተመስርተን ነው ምን እንነጋገረው አንዳንድ ትርጓሚዎች በእግዚአብሔር ኦሬዲ ታምኑ የለም ወይ በእግዚአብሔር ታምኑ የለም ወይ በእኔም ደግሞ እመኑ ብሎ ጌታ ኢየሱስ በእግዚአብሔር ያላቸውን እምነት እንደ መነሻ አርጎ በእኔም ደግሞ እመኑ ብሎ ነው የተናገረው የሚል አሻሚ ትርጉም አለ። ግን በአብና በወልድ መካከል ያለውን አንድነት አመልካች ነው። የኢየሱስ ክርስቶስንም አምላክነት አመላካች ነው። በእግዚአብሔር የሚያምኑት አይነት እምነት በርሱ ደግሞ እንዲያምኑ በእግዚአብሔር እንደሚያምኑት ይሄ በጣም ኃይለኛ የሆነ ስለ ኢየሱስ መለኮትነት የሚናገር ክፍል ነው። በእግዚአብሔር እመኑ በእኔም ደግሞ እመኑ። ይሄንን ለመናገር እግዚአብሔር መሆን ያስፈልጋል። ልክ እግዚአብሔርን በተመለከተ ዲማንድ የሚያረጋውን እምነት ነው ስለ እርሱም ዲማንድ ያረጋው። በእግዚአብሔር እመኑ ደግሞ በእኔም ደግሞ እመኑ። የሚያምኑበት ምክንያት ለምን? ለምንድን ነው የሚያምኑት? ለምንድን ነው የማይታወቁት? ለምን አይጨነቁ? ለምን አይክበዳቸው? ለምን የመተው ስሜት አይሰማቸው? ለምን አይዘኑ? ለምን ጠንካራ እምነት ይኖራቸው? በምክንያት ላይ የተመሰረተ ነው ይሄ። ዝም ብሎ እመኑ እመኑ ብቻ ሳይሆን ጌታ ኢየሱስ ያለች በምክንያት ላይ የተመሰረተ መሄዴ ጥሩ ነው ለእናንተ፣ መሄዴ ጥሩ ነው ለእናንተ። ምን አረጋለሁ አለ? በእግዚአብሔር እመኑ በእኔም ደግሞ እመኑ፣ ልባችሁ አይታወክ። ለምን? እኔ እሄድና በአባቴ ቤት ብዙ መኖሪያ አለ፣ ሄጄ ስፍራ አዘጋጅላችኋለሁ። ስፍራ አዘጋጅላችሁና ተመልሼ እመጣና እወስዳችኋለሁ። ወስጃችሁ እኔ ባለሁበት ባዘጋጀሁላችሁ ስፍራ በዚያ ደግሞ እንድትኖሩ አደርጋለሁ ነው። ይሄ የመጀመሪያው የኢየሱስ የመሄዱ ጥቅም ነው። ወደ መስቀሉ ከዚያም ባሻገር የመሄዱ ጥቅም ዘላለማዊ የሆነ የመኖሪያ ስፍራ አድራሻ ነው። መሄዱ ለጥቅማቸው ነው፣ ምክንያቱም ስፍራን ሊያዘጋጅላቸው ነው የሚሄደው። የአባቴ ቤት የሚለው ጌታ ኢየሱስ እርግጥ ቤተ መቅደሱን በምድር የነበረውን ቤተ መቅደስ የአባቴ ቤት ብሎታል። የአባቴም ቤት የንግድ ቤት አረጋችሁት ብሎ ምዕራፍ ሁለት ላይ ሲናገር ለማየት ሞክረናል። እና የአባቴ ቤት ተብሏል። ግን በዚህ ሴንስ ግን በዚህ ኮንቴክስት ግን የአባቴ ቤት የሚለው ይሄንን በምድር የነበረውን ቤተ መቅደስ ሳይሆን በሰማይ ያለውን የእግዚአብሔር መገኛ፣ እግዚአብሔር ለልጆቹ ያዘጋጀውን ሰማያዊ ስፍራ እንደሆነ ግልጽ ነው። በአባቴ ቤት ብዙ መኖሪያ አለ። ይሄንን መኖሪያ ደግሞ አሁን ቤተ መቅደሱ ኦልሬዲ የተዘጋጀና የሚያመልኩበት የነበረ ነው። ይሄ ግን በኢየሱስ መሄድ የሚዘጋጅ ነው። በነገራችን ላይ ወደ ታች ወረድ ስንልም ቁጥር 24 ላይ የሚጠቀምበትን ቃል ነው የሚጠቀመው። ቁጥር 23 እና 24 አካባቢ ኢየሱስ መለሰ፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ልክ አብ ወልድ በመንፈስ ቅዱስ አማካኝነት የደቀ መዝሙሩ ልብ ውስጥ መኖሪያ የምትለዋን ቃል ነው የተጠቀመበት። ይሄ ደግሞ ሄዶ ኢየሱስ የሚያዘጋጀው መኖሪያ ስፍራ ነው። መኖሪያ ስፍራ አመልካች ነው። እሄዳለሁ፣ ስፍራ እንዲኖራችሁ አዘጋጅላችኋለሁ የሚለው ይሄንን ቦታ ጋራንቲ የሚያረገው ይሄንን ቦታ የሚያዘጋጀው የኢየሱስ መሄድ መሆኑን ለማመልከት ነው። እኔ አሁን የሚሄደው ስፍራ እንዲኖራችሁ ነው ነው የሚሄደው የሚለው ደግሞ ስፔሲፊካሊ ከመስቀሉ ጀምሮ ነው የሚጀምረው። ይሄ ቦታ የሚዘጋጀው ማለት ነው። ይሄ ቦታ መሰራት የሚጀምረው አይደለም። ይሄ ቦታ ለእነኚህ ደቀ መዛሙርት የሚዘጋጀው፣ ይሄ ቦታ በክርስቶስ ላመኑ ሬዲ የሚሆነው፣ ይሄ ቦታ በክርስቶስ ላመኑ ሁሉ ዋስትናቸው የሚሆነው የኢየሱስ መሄድ ነው። ሲሄድ እኔ እሄድና አሁን እሄድና የሚለው ከመስቀሉ ጀምሮ በመስቀሉ ከፍ ከፍ ሲል ኢየሱስ በመስቀል ላይ ሲሞት ሞቱ ትንሣኤው ወደ አብ መሄዱ ይሄ ሁሉ ምንድን ነው? ቢሄድ ይሻላቸዋል። ለምን ይሄ ሁሉ ምንድን ነው ያለን እንደሆነ በአብ ዘንድ መኖሪያ ስፍራ የተዘጋጀላቸው ሰዎች እንዲሆኑ ያደርጋል። ይሄ ኢየሱስ ሄዶ ሳምሃው ቀጥቅጦ የሚሰራው አይነት ቤት ሳይሆን መስቀሉ ሞቱና ትንሣኤውና እርገቱና ክርስቶስ ኢየሱስ በሚሰራው በመስቀል ስራ ለእነኚህ ደቀ መዛሙርት ዝግጁ ይሆንላቸዋል ማለት ነው። ብሄድ ይሻላችኋል ሲል ብሞት ይሻላችኋል፣ ብነሳ ይሻላችኋል፣ ወደ አብ ብሄድ ይሻላችኋል። ለምን ይሄ መሄዴ ይሄ የመስቀል ስራ ደቀ መዛሙርቱ በእግዚአብሔር ቤት ውስጥ ድርሻ እንዲኖራቸው ዋስትና ይሆናል። መሄዴ ዘላለማዊ ቤትና አድራሻ እንዲኖራችሁ ያደርጋል ነው። ይሄ የሚናገረው ዳግም ምጻቱን እንደሆነ በጣም ግልጽ ነው። ሄጄ የመኖሪያ ስፍራን አዘጋጅቼ ተመልሼ መጥቼ እወስዳችኋለሁ የሚለው ዳግመኛ ምጻቱን፣ ዳግመኛ ጌታ ኢየሱስ ሲመጣ ከሙታን ትንሣኤ በኋላ ይህ የመኖሪያ ስፍራ ዋስትና ለደቀ መዛሙርቱ የተዘጋጀ መሆኑን ለማሳየት የተናገረው ክፍል ነው። የልባቸው መታወክ የሚወገደው እዚ ተስፋ ላይ የተንጠለጠለ እምነት ሲኖራቸው ነው ነው ትምርቱ ባጭሩ። እዚ የዘላለም የመኖሪያ ዋስትና እዚ የዘላለም የመኖሪያ ዋስትና ላይ ያለ እምነት ሲኖራቸው እምነታቸው በዚህ ላይ ሲመሰረት ተመልከቱ ወገኖች የሚላቸው ልባቸው አይታወክ instead በእግዚአብሔር እመኑ። ምን አይነት እምነት? የመኖሪያ ስፍራ እንደተዘጋጀላችሁ ሄጄ የመኖሪያ ስፍራ እንደማዘጋጅላችሁ መጥቼ እንደምወስዳችሁ እዚያ ደግሞ እኔ ባለውበት እንደምትሆኑ ይሄንን እምነት ሲያምኑ ነው የልባቸውን መታወክ አውጥቶ የሚጠለው ፍርሃታቸውን የመታወቸውን ስሜት አውጥቶ የሚጠለው ይሄ እውነት ነው። ለዘላለም ስፍራ የተዘጋጀላችሁ በእነሱ ስራ ሳይሆን በክርስቶስ ኢየሱስ ስራ ለዘላለም መኖሪያ የተዘጋጀላችሁ ሰዎች መሆናችሁ ነው። ይሄ ያን ጊዜ የመተው ስሜት ለተሰማቸው ቀመዛሙርት ብቻ ሳይሆን ለሁሉም ክርስቲያኖች ዘመን ተሻጋሪ ተስፋ ነው። አሁንም ድረስ ወደፊትም የክርስቲያኖች ተልቆ ተስፋ በረከት ያለው በኢየሱስ ክርስቶስ ሞትና ትንሣኤ የተዘጋጀው ኦሬዲ በክርስቶስ ኢየሱስ ሞትና ትንሣኤ የተዘጋጀው ሰማያዊ አድራሻ የዘላለም ሕይወትና መኖሪያ ከእግዚአብሔር ጋር የምንኖርበት መኖሪያ እሱ ነው የክርስቲያኖች ተልቆ ተስፋ። እርግጥ سنጨነቅ በማናቸውም አይነት የኑሮ ጭንቀት سنጨነቅ እግዚአብሔር ከኛ ጋር ነው። እግዚአብሔር ከህዝቡ ጋር ነው። እግዚአብሔር ይሰራል። አስተውቁ እንጂ አትጨነቁ ተብሏል። ስለዚህ ክርስቲያኖች በልዩ ልዩ የኑሮ ጭንቀቶች ሲገጥሙን እንዳንጨነቅ ታዘናል። በጌታ ደስ ይበላችሁ ተብሏል። የሚያስጨንቅ ነገር ደግሞ ሲኖርባችሁ ፊልጵስዩስ ምዕራፍ 4 ቁጥር 6 የሚያስጨንቃችሁ ነገር ደግሞ በሚኖርበት ጊዜ አስተውቁ ለሱ እንጂ አትጨነቁ። ጴጥሮስም እንደሚነግረን የሚያስጨንቃችሁን ሁሉ በርሱ ላይ ጣሉት ተብለናል። ግን ከዚህ በላይ ከጭንቀቶቻችን ከሐዘናችን በዚህ ምድር ላይ سنኖር ከሚኖርን የልብ ሐዘንና ትካዜ የሚያወጣ ትልቁ ተስፋ እሰይ በሰማይ ቤት አለኝ ነው። ብዙ ጊዜ ድሮ ይዘመር እንደነበረው እሰይ በሰማይ ቤት አለኝ። ሰማያዊ ቤት፣ ሰማያዊ ተስፋ በክርስቶስ ኢየሱስ ሥራ የተዘጋጀልን ህዝብ መሆናችን ያሁኑን ዘመን የልብ መታወክ የሚቀርፍ ተስፋ ነው። የዘላለም ህይወት ማለት እሱ ነው። ወደፊት ሰማይ ቤት ብቻ አይደለም የሚጀምረው የዘላለም ህይወት፣ በዚህ ምድርም ሳለን ይጀምራል። በሚቀጥለው ክፍል እናያን ሞክራለን። እግዚአብሔር አሁንም ከኛ ጋር ነው። ከእግዚአብሔር ጋር እንኖራለን ግን በከፊል ነው። ለክርስቲያኖች የተሰጠው ትልቁ ሴንትራል መልእክት ግን እግዚአብሔርን የምንከተልበት ክርስቶስን ተስፋ ያረግንበት ትልቁ መልእክትና ትልቁ ጎል ትልቁ መድረሻ በክርስቶስ ኢየሱስ ሞትና ትንሣኤ የተሰራው ሰማያዊ ቤት ነው። ሰማያዊ አድራሻ ነው። ያ ቤት ደግሞ ሪሊ ቤት ስለሆነ ሳይሆን የረፍት ቦታ የሆነው አስደናቂ ስለሆነ ሳይሆን ራይ መጽሐፍ ስንገባ ሲነግረን በወርቅ ያጌጠ በከበሩ ድንጋዮች ያጌጠ መንገዱ ወርቅ በወርቅ የሆነበት ስለሆነ ብቻ ሳይሆን የከበረ ያረገው ይሄ ሁሉ እንደተጠበቀ ሆኖ ግን እግዚአብሔር ራሱ ያለበት ቦታ መሆኑ በእግዚአብሔር ፕሬዘንስ ለዘላለም ኤንጆይ የምናረገው እግዚአብሔር ክርስቶስ እኔ ባለሁበት ነው ያለው። ገነትን ገነት ያረገው ኢየሱስ በዚያ መኖሩ ነው። እኔ ባለሁበት በዚያ ምክንያቱም መኖሪያችን የዘላለም አምላክ ነው። እኔ ባለውበት በዚያ እንድትሆኑ ተመልሼ እመጣለሁ። እሱ ያለበትን በዚያ የመሆንን እድል ፋንታ ደግሞ ይሰጠን በሞትና በትንሣኤው ያዘጋጀው ስለሆነ ነው። ይሄ ነው የመልእክታችን ዋና እንብርት። ይሄ ነው የክርስቲያን የመጨረሻ አልቲሜት ጎል። በሰማይ ቤት የሚጠናቀቅ ተስፋ ነው። ልባችሁ አይታወቅ ለምን? ተስፋ ያላችሁ ህዝቦች ናችሁ። ልባችሁ አይዘን ለምን? ሰማያዊ ቤት በክርስቶስ ሞትና ትንሣኤ የተዘጋጀላችሁ ጋራንቲ የተሰጣችሁ ሰዎች ናችሁ። እንደ ክርስቲያኖች በዚህ ምድር ላይ سنኖር ኃላፊነት አለብን። በዚህ ምድር መጽሐፍ ቅዱስ ስለዚህ ምድርም ይናገራል። በዚህ ምድር سنኖር የምንኖረውን አኗኗር እግዚአብሔር ይገደዋል። ብርሃንና ጨው ሆነን እንድንኖር መጽሐፍ ቅዱስ ያስተምረናል። በዚህ ምድር ላይ ባለው በመጽሐፍ ቅዱስ ስለሁሉ ነገር መልእክት አለው። በኢኮኖሚክስ፣ በፖለቲክስ፣ በሶሻል ላይፍ በተለያየ አይነት መንገድ ክርስቲያኖች ኢንቮልቭ ያረጋሉ። ማረግም አለባቸው። ለነዚህ ነገሮች መፍትሄ የሚሰጥ ነው እግዚአብሔርን መከተል። ግን ዋና አልቲሜት የሆነ የክርስቲያኖች ተስፋ በዚህ ምድር ላይ ያለ የኢኮኖሚና ሌላ ሲቹዌሽን መስተካከል አይደለም። የክርስቲያኖች አልቲሜት የመጨረሻ ጎልና ተስፋ ይሄ በምንም አይተካም። የእግዚአብሔር መንግስት የመጨረሻ ተስፋ እሰይ በሰማይ ቤት አለኝ ነው። አገራችን በሰማይ ነው የሚለው ቅዱስ መጽሐፍ። በዚህ ምድር ምንም አናረግም፣ በዚህ ምድር ምንም የለንም፣ በዚህ ምድር ምንም ድርሻ የለንም ሳይሆን ግን ይህን ተስፋ ግን አይተካም። ይህን ተስፋ አይተካም። ኢንፋክት ያንን ተስፋ ታላቅ ተስፋ ያደረገው እነኚህ ነገሮች ፍጹማን ሊሆኑ አለመቻላቸው ነው። በዚህ ምድር ምንም ያህል ብንታገል ፍጹማን ልንሆንም አንችልም። የዚህ ምድርንም ነገር ፍጹም ማድረግ አይቻልም። ፍጹም የሆነ የክርስቲያን ተስፋ በሚመጣው ዘመን ስለሆነ የእግዚአብሔር መንግስት አልቲሜትሊ ሰማያዊ ናት። ጌታችንም ዮሐንስ ወንጌል ምዕራፍ 18 ቁጥር 36 ላይ ተናግሯል፣ መንግስቴ ከዚህ ዓለም አይደለችም ብሏል። መንግስቴ ከዚህ ዓለም አይደለችም። ተመልሶ መጥቶ እነሱን ወስዶ የሚሰጣቸው የመኖሪያ ስፍራ ዋስትና ነው፣ የልባቸው ሐዘን መቅረፊያ። ይሄ ነው ትልቁ ተስፋችን። ቅዱስ መጽሐፍ የጌታችን ኢየሱስ ክርስቶስን ዳግም ምጽአትና እኛ ወደ እርሱ መሰብሰባችንን የተባረከው ተስፋችን ይለዋል። ከዚህ በላይ የሆነ ተስፋ ለክርስቲያን ምንም የለም። አገራችን በሰማይ ነው። የተዘጋጀልን ስፍራ በሰማይ ነው። እግዚአብሔር አብ ባለበት ኢየሱስ ክርስቶስ በሞቱ በትንሣኤው በመክበሩ ዳግም በመምጣቱ ዋስትና የተደረገልን ነው። ከጊዜያዊ የክርስትና ጥቅሞች እና በረከቶች ቀና ብለን በሩቅ ካላየን የዚህ ምድር ኑሮ ከባድ ነው ወገኖቼ። እግዚአብሔር በዚህ ምድር ላይ ስንኖር የእግዚአብሔር መንግስት ወራሾች ከመሆናችን የተነሳ በምድር ላይ ስንኖር የምናገኛቸው የመንግስቱ ባርኮቶች አሉ። የምናገኛቸው የወንጌል ባርኮቶች አሉ። እግዚአብሔር በኑሯችን ሁሉ ያግዘናል። እግዚአብሔር በዚህ ምድር ስንኖር ስንታመም ይፈውሳል፣ ስንራብ ያበላል፣ ስንታረዝ ያለብሳል። ጌታችንም እንዳስተማረው አትጨነቁ ብሎ እንዳስተማረው ሊያስጨንቁን አይገባም። እነኚህ ነገሮች ሁሉ እግዚአብሔር ያደርጋል። ግን ሪሊ መነሻችንም መድረሻችንም የተስፋችን መነሻና መድረሻ በዚህ ምድር የምናገኛቸው የወንጌል ጥቅሞች ብቻ ከሆኑ የዚህ ምድር ኑሮ በጣም አታካች ነው። አታካች ከሆነ ኑሮ ወጥተን አሸናፊ እምነት ውስጥ የምንገባው ሰማያዊው መኖሪያ ላይ ፎከስ ስናደርግ ነው። ቀና ብሎ አትኩሮ የሚያይ እምነትን እግዚአብሔር ይስጣችሁ። ትልቁ እምነት ማለት ቀና ብሎ ሩቅ ያለውን አትኩሮ የሚያይ ነው። ግን በቅርብ ያሉት ራሱ ትርጉም ያገኛሉ። በቅርብ ያሉ የኑሮ አለመስተካከሎች ሁሉ ትርጉም የሚያገኙት ሩቁን ስናይ ነው። ጌታ ኢየሱስ ደቀ መዛሙርቱን ሲያስተምር የታወከውን ልባቸውን የገነባው ቅርብ ያሉ ነገሮችን በማሳየት ሳይሆን የጀመረው ሩቅ ያለውን በማሳየት ነው። ቅርብ ያሉ በረከቶች ቢኖሩትም ሩቅ ያለውን በማሳየት ነው። ሩቅ ተስፋ ያለን ሕዝብ ነን። በዚህ ልባችንን እንድንደግፍ እግዚአብሔር ይርዳን። በልዩ ልዩ አይነት ችግሮች ውስጥ የምታልፉ ትኖሩ ይሆናል። በልዩ ልዩ አይነት ጭንቀቶች ውስጥ የምታልፉ ትኖሩ ይሆናል። በእግዚአብሔር የመተው ስሜት የሚሰማችሁ ሰዎች ትኖሩ ይሆናል። ይሄ አይገርምም? በዚህ ምድር ስንኖር በጣም ብዙ ወደዚህ የሚጎትቱን ነገሮች ስላሉ እግዚአብሔር በሕይወታችሁ ጣልቃ እየገባ ይሰራል፣ ይባርካችኋል ብዬ እኔም አምናለሁ። ግን ከዚህ ሁሉ በላይ ቀና ብላችሁ የሩቁን በማየት የቅርቡን የምታሸንፉ ሰዎች እንድትሆኑ እግዚአብሔር ይፈልጋል። ቀና ብለን ከችግራችን በላይ አሁን ካለንበት በላይ አንተ፣ አንቺ፣ እኔ እኛ በሰራነው ስራ ሳይሆን ኢየሱስ በመስቀል ላይ ሄዶ ባዘጋጀልን ስራ ምክንያት ሰማያዊ ዋስትናና አድራሻ ያለን ሰዎች ነን። ይሄ ልብን ሊደግፍ ሊያበረታን ይገባል ብዬ አምናለሁ። ከአንዳንድ እንደኛ አገር ያላደጉ አገሮች፣ በድህነት የሚቸገሩ አገሮች፣ ዘመናዊ ያልሆኑ አገሮች ወጥተው በሌላ አገር የሚኖሩ በጣም ብዙ ሰዎች አሉ። እዚህም የምትከታተሉ በጣም ብዙ ወገኖች አላችሁ እና ወደ አደጉ አገሮች፣ ኑሮ ወደ ተሻሻለባቸው አገሮች፣ ግሩም ወደ ሆኑ አገሮች ሄደው የሚኖሩ ሰዎች አሉ እና እዚህ ተነስተው ሲሄዱ ያለውን ደስታ እኛ እናውቀዋለን። የመሄድ እድል ሲገጥመን የነበረን ደስታ ትዝ ይላችሁ እንደሆነ ወይ የመሄድ ሎተሪ ሲወጣልን የነበረን ደስታ፣ ምክንያቱም ወደ ተሻለ ስፍራ የመሄድ ደስታ እዚህ የምንኖራትን ጊዜያዊ ኑሮ የደስታ ያረጋታል። ሁለት ወር ቀርቶን ገና እኮ አልሄድንም። ገና ወደ አሜሪካ፣ ወደ አውሮፓ፣ ወደ አውስትራሊያ አልሄድንም። ግን እንደምንሄድ ተረጋግጧል። ስፍራ ተዘጋጅቶልናል። ቪዛው ተመቶልናል። እና ገና ሳንሄድ ያለው ደስታ ደስታችንን ይቀይረዋል፣ አኗኗራችንን ይቀይረዋል። እና የተከበብንበትን ድህነትና ኋላ ቀርነት ሁሉ በጣም ያስረሳል። እና እግዚአብሔር በክርስቶስ ዋስትና ይገባልንና ቪዛ ያረጋገጠልን ከዚህ ምድር በላይ የሆነ እግዚአብሔር ራሱ መኖሪያዋና አድራሻዋ የሆነ ምድር ዋስትና የተረጋገጠልን ሕዝቦች ስለሆንን እሱን ቀና ብሎ እያዩ የአሁኑን ምድር ትርጉም ባለው ደስታ የምንኖር ሰዎች እግዚአብሔር ያርገን። ይሄ ነው የሚከተለው በሚከተለው ክፍለ ጊዜ ይሄ የመኖሪያ ስፍራ የተዘጋጀላቸው ሰዎች ምን አይነት ሰዎች ናቸው? እንዴት ነው የምንኖርሰው ይሄንን መንግስት ሚለውን ለማየት እንሞክራለን። ተስፋ ያለን የሰማይ ቤት ያለን ህዝቦች ያረጋን አምላክ የተመሰገነ ይሁን። እግዚአብሔር አምላክ እኔን I'm not afraid.